ፈቃድ እንግዲህ የኛው አራተኛ በዚህ ርዕስ አራተኛው ክፍል መሆኑ ነውና በእግዚአብሔር ቃል እንደግ ብለን ስንል ባይምሮ መታደስ በመለወጥ እንደግ ይሄንን በጣም እንድናስብ እግዚአብሔር ቃል ለኛ ለእናንተ የተሰጠን እንግዲህ ጌታኛን የሚናገርበት የሚመክርበት የሚያበረታበት የሚያጽናናበት ደግሞ የምንለወጥበትም ጭምር ነውና እነዚህ እንግዲህ ተከታታይ የሆኑ የመጽሐፍ ቅዱስ ክፍሎችን በማንሳት ሌሎችንም ደግሞ በመጥቀስ አብረን የምንመለከተው ሐሳብ ይኖረናልና ወንድማችን ዮሴፍ ይተባበረናል በዚህ ይሄንን ቃል በማንበብ ሮሜ ምዕራፍ 12 ከ1 እስከ 2 ሌሎችንም ተከታታዮችን የሁለተኛ ጢሞቴዎስ ምዕራፍ 3 ከ16 እስከ 17 እና ዕብራውያን 4 12ን አንብበን አንድ ላይ በእግዚአብሔር ፊት ደግሞ የምንመለከተውን እግዚአብሔርን ቃል አንድ ላይ እናያለንና ጆሲ ያነብልናል።
እግዚአብሔር ስማን ባለው ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 1 እስከ 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር አደራ ይሁን። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ።
ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ያለው
የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትም ለተግሳጽም ልብን ለማጥናት በጽድቅም ላለው ምክር ደግሞ ይጠቅማል።
የመጨረሻው አራት ዕብራውያን ምዕራፍ 4 ቁጥር 12
የእግዚአብሔር ቃል ሕያው ነውና የሚሠራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብ ስሜትን ሐሳብን ይመረምራል።
አሜን። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሠራ ነው። የእግዚአብሔር ቃል በእኔና በእናንተ ማንነት፣ ልባችን ውስጥ ያለውን ነገር ሁሉ መመርመር የሚችል ብቃት ያለው ቃል ነው። ለጥበብ ለሌለው ጥበብን፣ ማስተዋል ለጎደለው ማስተዋልን፣ እውቀትም ላነሰው እውቀትን የሚሰጥ ቃል ነው እና የእግዚአብሔርን ቃል በጣም ክቡርነት፣ ጠንካራነት አንድ ሰው ሲያስረዳ እውነተኛ የተከሰተ ክስተትና ታሪክ ምንድን ነው? እሱ ፓኪስታን ውስጥ ለሚሽነሪ አገልግሎት የሄዱ ሰዎች የሚሽነሪ ስራቸውን ሰርተው ብቻ ሲሰሩ መንግስት ደረሰባቸው። ፓኪስታን ደ ማጆሪቲ የሙስሊም ካንትሪ ነውና መንግስት ምን አላቸው? በቃ ወጣችሁ ለቃችሁ መሄድ አለባችሁ የሚል ትዕዛዝ ሰጣቸው። ከዛ በኋላ እዛ እነሱ ባሉበት አካባቢ ላይ ዮሐንስ ወንጌል ለብቻው የተሰራበትን በፓኪስታን ቋንቋ የተጻፈውን መጽሐፍ እዛ ላሉ ሰዎች እንደምንም ብለው አድለው ይወጣሉና ሲወጡ እዛ አካባቢ ከነበሩት ቤተሰቦች መካከል ያንን ቃል የተቀበሉት ቤታቸው ውስጥ ያን መጽሐፍ ማንንም እንዳያነበው በማስጠንቀቅ ልጆቻቸው ምን ይሏቸዋል? ይሄንን መጽሐፍ በፍጹም እንዳታነቡ ብለው ሩቅ ቦታ ያስቀምጡታል ማለት ነው። እዛ ገዝዋት ልጆቹ እንደምንም ብለው ያ ልጅ አታንብብ ስትሉት ያነባል አይደል? እና እንደምንም ብለው ሄደው አንዱ ልጅ ያነባል ማለት ነው። እና ዮሐንስ ወንጌልን ሲያነብ እዛ ውስጥ ያለውን ኢየሱስ በጣም ባነበበው ቁጥር ስለ ኢየሱስ ያለው ፍቅርና ፍላጎት እየጨመረ ይመጣል። ባነበበው ቁጥር ስለ ኢየሱስ ያለው ፍላጎትና ፍቅር እየጨመረ ይወጣል። ከዛ በኋላ ይሄ ሰውዬ ጌታን አገኘ ማለት ነው። የጌታ እውነት በራለት። ስለዚህ ወደ ጌታ ተመለሰ። ይሄ ሰውዬ አሁን ፓስተር ሆኖ አሜሪካን ሀገር ውስጥ ያገለግላል። ምን ለማለት ፈልጌ ነው? እንደዚህ አይነት ታሪክ በጣም ብዙ ልንል እንችላለን፣ ልናወራ እንችላለን። ናይጄሪያ ውስጥ የተከሰተ እውነተኛ ክስተት። ናይጄሪያ ውስጥ በተወሰነ ክልል ላይ ጠንካራ የሆነ የአክራሪ እስልምና እንቅስቃሴ አለ፣ ታውቃላችሁ፣ ቦኮ ሀራም የሚባለው ማለት ነው። ቦኮ ሀራም ማለት እርም የሆነ መጽሐፍ፣ እርኩስ የሆነ መጽሐፍ እንደማለት ነው። ቦኮ ሀራም ብለው ሊያገናኙ የሚፈልጉት መጽሐፍ ቅዱሳችንን ነው። ስለዚህ ይህንን ነገር የሚያራምድ አንድ ሰው መጽሐፍ ቅዱስን ቀዳዶ እዛ አካባቢ የነበሩ ክርስቲያኖችን በጣም ማሳደድ ይይዛል ማለት ነው። ማሳደድ ከተያያዘ በኋላ ግን የሆነች የመጽሐፍ ቅዱስ ክፍል ወርቅ አግኝቶ ኪሱ ውስጥ ከቷታል እና ኪሱ ውስጥ አስቀምጧት በተወሰነ ጊዜ ከተወሰነ ጊዜ በኋላ በድንገት ያንንም ያወጣና ያነበዋል ማለት ነው። ሲያነበው በጣም ልዩ ትርጉም ይሰጠዋል። የተወሰነች ፓርት ነች ተቀዳ ኪሱ ውስጥ ያያዛት። ያ ቃል ይሄንን ሰውዬ መነክቶት ይሄ ሰውዬ ጌታን ማግኘት ይችላል። እነዚህ አይነት ታሪክ በጣም ብዙ 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 መስማት እንሰማለን እናያለን። ምን ለማለት ፈልጌ ነው? የእግዚአብሔር ቃል በጣም ከምንገምተውና ከምናስበው በላይ የሚሰራ ቃል ነው። እኛ እጃችን ላይ ስላለ እንደዋል አይደለ? አያያዙ ላይ በእጅ ያለ ወርቅ እንደምንድን ነው ይባላል? እንደ መዳብ ይቆጠራል ይባላል አይደለ? እኛ ልንይዘው በሚገባን መልኩና ጥንቃቄ ስላልያዝ ነው እንጂ የእግዚአብሔር ቃል ሕያውና የሚሰራ ነው። ሁለትም አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው። ጅማትንና ቅልጥምን እስኪለይ ድረስ ይወጋል። መንፈስንና ነፍስን አሁን እስኪ አስቡት። በመንፈስና በነፍስ መካከል ያለ ስስ ልዩነት በምን ሊለይ ይችላል? በእግዚአብሔር ቃል ብቻ ነው አይደለ? ስለዚህ የእግዚአብሔር ቃል ያን ያህል ስልጣንና ኃይል አለው። ባለፈው ሳምንት ስንመለከት ያነሳነው አንደኛ ጴጥሮስ ምዕራፍ 2 ላይ እንግዲህ ክፋትን ሁሉ ማታለልን ሁሉ ግብዝነትንና ቅናትንና ሐሜትን ሁሉ አስወግዱ፣ በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙ ብሎ የሚለውን ቃል ማስወገድንና መፈለግን የኔና የእናንተ ሆን ብለን ስራዬ ብለን ልናደርገው የሚገባን ተግባር ነው የሚል ሀሳብ አንስተን ተነጋግረናል። ዛሬ በጣም ትኩረት አድርገን የምንነጋገረው በእግዚአብሔር ቃል እንደግ። ኦኬ፣ እንዴት እንደግ ብለን ስንል የምናድገው በአይምሮ በመታደስ በመለወጥ ነው። የሮሜ መጽሐፍ ከምዕራፍ 1 እስከ 11 ድረስ አስተምህሯዊ የሆነ ይዘት ያለው መጽሐፍ የሮሜ መጽሐፍ የመጽሐፍ ቅዱስ መምህራን እንደሚሉት አምስተኛው ወንጌልም ብለው ይጠሩታል። አምስተኛው ወንጌል ብለው የሚሉት ምንድን ነው? እሱ የሰው ልጅ ከውድቀቱ ጀምሮ እግዚአብሔር ለሰው ልጅ ያዘጋጀውን ማዳን በዝርዝር በጣም የሚያስረዳ መጽሐፍ ስለሆነ ከዚህ በፊት አይቲንክ ተናግሬዋለሁ። የመጽሐፍ ቅዱስ መምህራን የዚህን የሮሜን መጽሐፍ ሲያስቀምጡት በአራት ዲዎች የእንግሊዝኛው ቃል አልፋቤት ቃል በአራት ዲዎች ያስቀምጡታል። ዶክትሪን፣ ዶክሶሎጂ፣ ዴዲኬሽን እና ዲዩቲ፣ አራት ዲዎች። ስለዚህ ዶክትሪኑ ከምዕራፍ 1 እስከ 11 ነው። ከዛ በኋላ ዶክሶሎጂ ያለው ደግሞ ምዕራፍ 11 ከቁጥር 37 እስከ 39 ያለው ነው። ከዛ በኋላ ዲዩቲ አለ። ዲዩቲን የምታገኙት ምዕራፍ 12 ከቁጥር 1 እስከ ነው። ዴዲኬሽን ነው ምዕራፍ 12 ከቁጥር 1 እስከ 2 ነው። ከዛ በኋላ ያለው ደግሞ ዲዩቲ ነው። ስለዚህ ስንማር ራሳችንን መስጠት እንችላለን። ራሳችንን መስጠት ከቻልን ደግሞ መኖርን እንችላለን። እነዚህ ነገሮች ውስጡ አሉ። ስለዚህ በተከታታይ እያየን እንዳለ ነው ማደግ ለአንድ ጤናማ መንፈሳዊ ህይወት ጤናማ የሆነ ህይወት እድገት ሂደት ነው። ስለዚህ ልጆች ተወልደው ያድጋሉ። ሲያድጉ ጤናማ የሆነ ነገር ይመገባሉ። ሲመገቡ ያድጋሉ። ይሄንን በጣም ቁልፍ የሆነ ሀሳብ በጣም ትኩረት አድርገን ልናየው የሚገባን በአይምሯችን መታደስ መለወጥ አለብን። የአይምሯችንን ሁኔታ እግዚአብሔር በጣም ዋጋ እንድንሰጠው ይፈልጋል። አይምሯችን በጣም የሚይዛቸው ነገሮች ለእኔና ለእናንተ ወይ የሚጠቅመን ነው፣ ለእኔና ለእናንተ ወይ የማይጠቅመን። ስለዚህ አሁን ጳውሎስ በእግዚአብሔር ርኅራኄ እለምናችኋለሁ ብሎ ሲል የክርስቲያንን ህይወት ይሄ መሰጠቱን ራሳችሁን ስጡ ብሎ ሲል ፓሲቭ እንዳልሆነ ማለትም አንዳንድ ጊዜ አባቶች እናቶች ልጆቻቸውን ይሄ ምን ይጎልተዋል ምን ይጎልታታል ይላሉ አይደለ? ፓሲቭነት ማለት በቃ መጎለት፣ ምንም አለማድረግ፣ በቃ ቁጭ ብለን ምንም ነገር ሳናደርግ ግን የሆነ ነገር እንዲነካን የምንፈልግ አይነት ነገር አለ አይደለ? እንደዛ አይደለም ማለት የክርስትና ህይወት የምንፈልገው ነው። ልታድጉ የምትችሉበትን የቃሉን ወተት ምን አድርጎ ነው ያለው? ተመኙ ነው አይደል የሚለው። ስለዚህ የምንመኘው ነው፣ የምንናፍቀው ነው። በጣም ትግል ውስጥ ያለን ሰዎች ነን። ትግላችን ይቺ ዓለም የራሷን ልታደርገን ትፈልጋለች። እግዚአብሔር ደግሞ የእሱ እንድንሆንለት ይፈልጋል አይደለ? ክርስቶስ ኢየሱስ የኔ ያለኔ ምንም ልታደርጉ አትችልም ብሎ ሲናገር ከክርስቶስ ጋር ያለን ግንኙነት የጠበቀ እንዲሆን ስለሚፈልግ ማለት ነው። ይህንን ሀሳብ ስንመለከት ጳውሎስ የሚላቸው ነገር ምንድን ነው? እሱ ይሄ አማራጭ አይነት ነገር አላችሁ እና ኦፕሽን አላችሁ እና በዛ ኦፕሽን ውስጥ ግቡ አይነት ነገር አይደለም የሚለው ጳውሎስ። በብሉይ ኪዳን ያለውን በዘሌዋውያን መጽሐፍ ስትመለከቱት ዘሌዋውያን መጽሐፍ ላይ የእስራኤልን ሕዝብ እግዚአብሔር ሲጠራው ለእግዚአብሔር ሊሆን የሚገባውን የጠየቀው ጥያቄ አለ። የእስራኤል ህዝብ ለእግዚአብሔር ካሉት ህዝቦች በአካባቢያቸው ካሉ አህዛብ የተለዩ እንዲሆኑለት ራሳቸውን እንዲሰጡ ፈልጓል። የዘሌዋውያን መጽሐፍ የመለየት መጽሐፍ ነው። ራስን የመለየት ከማን? ከአህዛብ በዙሪያቸው ካሉት። በሕይወታችን ይህንን ለውጥ እንዲከናወን ትልቅን ሥራ የሚሠራው ትልቁ ሞተር እንበለው፣ ሞተሩ የእግዚአብሔር ቃል። አሁን ያነበብነው የእግዚአብሔር ቃል ዕብራውያን ላይ ያነበብነው የእግዚአብሔር ቃል ሕያውና የሚሠራ ነውና፣ ይሄ የእግዚአብሔር ቃል ዝም ብሎ የተጻፈ ጽሑፍ ብቻ አይደለም። ቅድም በምሳሌ እንደነገርኳችሁ የእግዚአብሔር ቃል ሰዎች ሲያነቡት ከውስጡ ያለ ሕይወት ያለበት ነገር አለ። ቃላቶች ተሰብስበው የተቀመጡበት ብቻም አይደለም፣ ነገር ግን እስትንፋሰ መለኮትም ጭምር ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንዳነበበ ማለትም የእግዚአብሔር መንፈስ አለበት፣ ሕያው ነው። በሐሳባችን፣ በልባችን፣ በፍላጎቶቻችን ውስጥ ያሉትን ነገሮች ሁሉ ዘልቆ ይገባል አለ። መጽሐፉን እኮ ስናነበው አንዳንዴ እንደሚመስለኝ ማለት ነው መጽሐፉን በጣም ጠጋ ብለን ማንበብ የማንፈልገው የልባችንን ስለሚነግረንም ይመስለኛል አለ። ስናነበው እንወቀሳለን። ስንወቀስ በዛ ወቀሳ ውስጥ መኖር ስለማንፈልግ የሚሻለው ምንድን ነው? አይ ብናስቀምጠውና ከዛ ኑሯችንን ብንኖር ብለን የምናስበው። ወገኖች፣ መንፈስ ቅዱስ ቃሉን ሲሰጠን እኔና እናንተን ለመለወጥ ለመቀየር ሰጥቶናል። ቅድም እንዳነበብነው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ስለዚህ ይሄ በጣም ዋናው ነገር በእኔና በእናንተ እጅ ላይ እንዲሁ አዋራ ለብሶ አይቀመጥ። ወይም ደግሞ በልማድ በፊት ይደረግ እንደነበረው ከትራስ ስር አድርገን አይደል ለምንተኛ የነበረው፣ እንደዛ አይሆንብን። ይህን ምሳሌ ሰምታችሁ ሊሆን ይችላል እና አይ ቲንክ ገንዘብ ስታስቀምጥ ሴትዮዋ በጣም ተቸገረች። ልጅየው እያነሳ አስቸግሯል እና ምን ብታደርግ ጥሩ ነው? ገንዘቡን ወስዳ መጽሐፍ ቅዱስ ውስጥ አስቀመጠችው። ማንም የማያገኘው የማይደርስበት አይደለ? ስለዚህ ልጁ በቃ ያው የትም እንዳለም ግራ ገባው ማለት ነው። ስለዚህ መጽሐፉ ለካስ አይነካም ማለት ነው። መጽሐፉ ስለማይነካ ስለዚህ አዋራ በጣም ስለሚጠጣ ማለት ነው። ይህ እስትንፋሰ መለኮት ያለው የእግዚአብሔር ቃል እኔና እናንተን ለማስተማር፣ ለመገሰጽ፣ ለማቅናት በጽድቅም መንገድ ለመምከር በጣም ይጠቅማል። ኢየሱስ ክርስቶስ ስለዚህ ቃል ሲናገር ቃልህ እውነት ነው፣ በእውነትህ ቀድሳቸው። ይሄ ሞተሩ ነው ብለን ስንል እኔና እናንተን ወገኖቼ ሊቀድሰን የሚችለው ቃሉ ብቻ ነው። በቃሉ አማካኝነት ነው መቀደስ የምንችለው። አንተን እንዳልበድል ቃልህን በምን የሰወርኩ ነው የሚለው ዳዊት፣ በልቤ ሰወርኩኝ አል ጎልማሳ መንገዱን በምን ያቀናል? በቃልህ አይደለምን ብሎ ይለዋል። ስለዚህ የእግዚአብሔር ቃል በእኔና በእናንተ ሕይወት ውስጥ እንድናድግ እግዚአብሔር ሲሰጠን ይሄ ቃል የእኔና የእናንተ ምክንያት ለማደጋችን ምክንያት ለማደጋችን መነሻ። ዳዊት ስለዚህ ሕግና ቃል ሲናገር በመዝሙር 119 ቁጥር 105 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ወገኖቼ ቃሉ ጨለማችንን የሚያበራልን እንዳንደናቀፍ የሚያደርገን ማየት የሚገባንን መጠንና ልክ ስለሚያውቅ ልናየው በሚገባን መጠንና ልክ የሚናገርን አይደለ? ለሙሴ የተናገረው እግዚአብሔር አምላክ ለባሪያዎቹ ፈቃዱን ሲገልጥ ሊያውቁት የሚገባቸውን ነገር እንዲያውቁት እግዚአብሔር ይናገራል። ቃሉ በጨለማ ውስጥ መደናበር እንዳይኖር ወገኖች፣ ቃሉ ለመንፈሳዊ እድገታችንና ለመታደስ መለኮታዊ መሳሪያ ነው፣ የለውጣችን ዋናው ሞተር ነው። ስለዚህ አሁን የመጀመሪያው ጥያቄ ይሄ ሕያው የሆነው ቃል እኔና እናንተን ለማግኘት እኛ መገኘትን የእኛ መገኘትን ይፈልጋል። እኛ ስንገኝለት እሱ ሊያገኘን ይችላል ማለት ነው። ይሄ ለውጥ ወይም ደግሞ ማደግ በአእምሮ መታደስ የሚመጣ ነው። እንዴት ነው የምንለወጠው ብለን ስንል ይህንን አይነቱን ለውጥ እግዚአብሔር ሞዲፋይ በማድረግ አይደለም የሚለውጠን። የእግዚአብሔር ለውጥ መጽሐፍ ቅዱስ እንደሚናገረው አዲስን ልብ እሰጣቸዋለሁ አለ ቢለው መጽሐፍ ቅዱስ አዲስን ልብ እሰጣቸዋለሁ፣ ድንጋዩን ልብ አውጥቼ አዲስ ልብ እሰጣቸዋለሁ። የኤችጂቲቪ ምናምን የምንመለከት ሰዎች ቤቶችን ሰዎች ሳያፈርስፋቸው ሪሞዴል ያደርጓቸዋል አይደለ? ሪሞዴል ሲያደርጓቸው በጣም ይዘቱና መሰረቱ አልተለወጠም፣ ቤቱ ግን የሆነ ነገሩ ተቀይሯል። ስለዚህ ቤቱ ሲገባ የሆነች ለውጥ አለች። ግን እግዚአብሔር ግን ሲለውጥ በዛ መልኩ አይደለም የሚለውጣን ወገኖች። እግዚአብሔር እኛ በእኛነታችን የአዳም ዘር የሔዋን ዘር በመሆናችን በእኛ ህይወት ውስጥ ከውድቀት የተነሳ ያጣነው የተበላሸብን የጠፋብን ነገር አለ። ያንን በክርስቶስ አዲስ ፍጥረት በማድረግ እኛን በማሻሻል አይደለም እኛን በመለወጥ። ስለዚህ እግዚአብሔር ቃል ይለውጠናል፣ እግዚአብሔር ቃል ይቀይረናል። ለዚህ ነው በዓለም መልክና ማንነት አትለወጡ ወይም ደግሞ አትቀረጹ፣ ነገር ግን በእግዚአብሔር ቃል ምን አድርጉ? ተለወጡ። ሮሜ 12 የሚናገረው ይህንን ነው። እንግዲህ ወንድሞቼ ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ይሄ ታቀርቡ ዘንድ የሚለው አባባል የጳውሎስ አባባል በጣም ጥልቅ የሆነ ልመና ያለበት አባባል፣ ጥልቅ የሆነ ልመና። እስራኤላውያኖች ከታዘዙት ትእዛዝ መካከል አንዱ ምንድነው? እሱ የሚቃጠል መስዋዕትን ማቅረብ ነው። ዘሌዋውያን መጽሐፍ ላይ የሚቃጠለውን መስዋዕት ሲያቀርቡ ወደ ካህኑ መጥተው ማለት ነው፣ እስራኤላውያኖች ወደ ካህኑ መጥተው የሚቀርበውን መስዋዕት ይዘው ሲመጡ እሳት ያለበት መሰዊያ ያለበት ቦታ ላይ ነው የሚቀርቡት። እዛ ቦታ ላይ ነው መጥተው ያላቸውን ነገር ይዘው በመምጣት ያንን ነገር እንዲቃጠል የሚያደርጉት። ተመሳሳይ የሆነ ሐሳብ ነው በጳውሎስ አእምሮ ውስጥ ያለው። ስለዚህ በዛ ርኅራኄ፣ በየትኛው ርኅራኄ? በእግዚአብሔር ፊት የሚታይ ማንን? እኛነታችን። እለምናችኋለሁ፣ ይህን የምለምናችሁ በእግዚአብሔር ርኅራኄ ነው፣ ይህንም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ካለ በኋላ ቁጥር ሁለት ላይ ምን ብሎ ይናገራል? መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ወገኖቼ መምሰል ማለት በውጫዊ ግፊት የቃሉን ትርጉም የግሪኩን ቋንቋ የቃሉን ትርጉም የመጽሐፍ ቅዱስ መምህራን ሲተረጉሙት በውጫዊ ግፊት የሚደረግ የሚያዝ ቅርጽ ማለት ነው። ሞልድድ መሆን፣ ሞልድ ሲደረግ አንዳንድ ነገር አይታችኋል፣ የሆነ ቅርጽ ውስጥ የሚፈስ ነገር አለ፣ ከዛ በኋላ ያ ነገር ሲከፈት ያንን ቅርጽ ይዞ ይወጣል። ወደ እኛ የሚመጣ የትኛውም ዓለም እሷን እንድንመስል የሚያደርገን የትኛውም አይነት ነገር ያንን ቅርጽና መልክ እንድንይዝ ነው የሚያደርገን። አንዳንድ ጊዜ የምንሰማቸው የምናያቸው ነገሮች ያን አክል ብዙ እንትን ላያደርገኝ ይችላል ብለን እናስባለን አይደለ? የእውነት ግን እንደዛ አይደለም። ምክንያቱም እግዚአብሔር ይሄንን አንጎላችንን ራሱ አይምሯችንን ሲፈጥረው የፈጠረው በጣም ልንይዘውና ልንመስልበት የምንችልበት ነገር አይነት ስትራክቸር እንዲኖረው አድርጎ ፈጥሮታል። መምሰል በጣም አደገኛ ነገር። መምሰል የምንውልበትን እንመስላለን፣ የምናሳልፋቸውን ቦታዎች እንመስላለን። ጳውሎስ እያለ ያለው ስለዛ ነገር ነው። መምሰልና መለወጥ አትምሰሉ። ማንን አትምሰሉ? ይህንን ዓለም አትምሰሉ። በንግግራችን ይህንን ዓለም አትምሰሉ። በአስተሳሰባችሁ ይህንን ዓለም አትምሰሉ። በምኞት በፍላጎቶቻችሁ ይህንን ዓለም አትምሰሉ። እንደ ዋዛ የምንውልባቸው እንትኖች ሶሻል ሚዲያዎች አፌክት የማያደርጉን ይመስላሉ አይደለ? አፌክት ያደርጉናል በጣም። የምናሳልፋቸው ሰዎች አንድ ጊዜ አንዲት እህት ከሆኑ ወዳጆቿ ጋር በጣም ተወዳጀች እና ጣሊያን እያለሁኝ ነው እና አብሮን ያለ አንድ መጋቢ ምን አላት ከሊት ብሎ ጠራት እና ተይ ግድ የለሽም እነዚህ ሰዎች ወይ ይውጡሻል ወይ ትውጫቸዋለሽ፣ ተይ ከእነሱ ጋር አትዋይ አላት። በጣም አባባሉ በጣም ከባድ ነው አይደለ? ወይ ይውጡሻል ወይ ትውጫቸዋለሽ። በቃ አንዳንድ ጊዜ የሆነ በእኔና በዓለም መካከል በእኛና በዓለም መካከል በጣም ደማቅ መስመር ማስመር አለብን ወገኖች። አሜን። በጣም የምንወዳቸው አይደል አብረውን የሚውሉ የምናሳልፋቸው ሰዎች አሉ። ጳውሎስ በእግዚአብሔር ርኅራኄ እለምናችኋለሁ እያለ ያላቸው ምን ነገር ምንድን ነው? እሱ እኛ በማንነታችን ለእግዚአብሔር ስለምናስፈልገው መስዋዕቱ ላይ በሕያውነት እንቅረብለት፣ ሙሉ ለሙሉ የእሱ እንሁንለት። ይህንን አይነት ልውጠት ወይም ደግሞ በአእምሮ መታደስ ወገኖች፣ ይሄ ስለዚህ ትራንስፎርሜሽን ሲያወራ ሜታሞርፎሲስ የሚባል እንትን የባዮሎጂ ነገር አለ አይደለ? አብሴን እንኳን አልጠይቀውም መሰለኝ። ይሄ እንትን ቢራቢሮ የቢራቢሮ እንትን ለውጥ የሆነ አራት ደረጃዎች አሏት አይደለ? እነዛ አራት ደረጃዎች የዛን አይነት ፕሮሰስ የሚይዝን ለውጥ ነው የሚናገር። ማለትም ከውስጥ የሚወጣ መለወጥ። በክርስቶስ እውነት ስንለወጥ የእውነት እንለወጣለን ወገኖች። አስመስለን አንገኝ። የእግዚአብሔር እውነት ሲነካን ስንለወጥ የእውነት ከውስጥ ነው የምንለወጥ። በውጫዊ ማንነታችን ላይ ሊገለጥ የሚችል ለውጥ። ይሄ ለውጥ አንዴ ብቻ ሆኖ የሚያበቃ ሳይሆን ሁልጊዜ የሚሆን ነው። አሁን በአይምሯችን መታደስ መለወጥ ብለን ስንል የእግዚአብሔርን ቃል አላርለ ለማድረስ የይድረስ ያህል እንዴ ቤታችን የኔ ቤቶች ሲመጡ አድርሰናል ይባላል አይደል? እግዚአብሔርን ቃል አንብበን በቃ አድርሻለሁ የሚል አይነት መጽናናት እንዲሰማን አይደለም። ማለት የእግዚአብሔርን ቃል በቃ ሲሪየስሊ ይዘነው ልናነበው ማለት ነው። ዓለማዊ አስተሳሰብ አመለካከትን በእኔና በእናንተ ውስጥ የሚያጠራው ነው ማለት ነው። ዕብራውያን ምዕራፍ 4 ቁጥር 12 ላይ እኮ ስናነብ ይሄ ጅማትንና ቅልጥምን መንፈስንና ነፍስን ይለያል ብሎ ሲል እኮ የእውነት በልባችን ውስጥ ያለ በጣም ስስ የተባለ እኔና እናንተ ለመለየት እንኳን የሚያስቸግርን ነገር መለወጥ የሚችል ስልጣን ያለው ቃል። እዚህ ቃል ወገኖቼ እና እናንተ መሰጠት በጣም ቁልፍ የሆነ ሐሳብ በማሰብ በማሰላሰል አእምሯችንን የምንመግበው ነገር እኔና እናንተ ለአእምሯችን የምናቀርብለት ነገር ህይወታችንን የምንመራበትም ጭምር ነው። የእግዚአብሔር ቃል በእኔና በእናንተ ህይወት ውስጥ ስፍራንና ቦታን ሲያገኝ ለመለወጥ የእግዚአብሔር ቃል እንዲለውጠኝ ፈቃደኛ ሆኜ ራሴን ማቅረብ አለብኝ። አእምሮዬን እንዲለውጠኝ የሚያስችለውን የእግዚአብሔርን ቃል መናፈቅ፣ መያዝ፣ ማሰላሰል፣ ያንን ማውጣት ማውረድ አለብኝ። አንዲት ትንሽ ልጅ መባ በሚሰበሰብበት ወቅትና ጊዜ ላይ በቤተ ክርስቲያን ውስጥ ዲያቆናት መባ ያዞራሉ እና የእኛ ጉባኤ እንኳን ትንሽ ነች እና ግን ተለቅ ያለ ጉባኤ ላይ መባ ሲዞር ልጅቱ የመባውን መሰብሰቢያ ወስዳ መሬት ላይ ቁጭ አድርጋ ቆመችበት ማለት ነው። እና እዛ ዲያቆኑ ግራ ገባውና እንዴ ምንድን ነው የምትሰሪው? ለምንድን ነው እንደዛ የምታደርጊው? ብሎ ጠየቃት ማለት ነው። እዛ ምን ብላ ብትመልስ ጥሩ ነው ልጅቷ? እኛ ሰንደይ ስኩል ስንማር ሰውነታችሁን ሕያውና ቅዱስ መስዋዕት አድርጉ አድርጋችሁ አቅርቡ ተብሎ ተነግሮናል ብላ መባው ላይ ቆመ ማለት ይገባችኋል። የዚች ልጅ በጣም የገባት የተረዳችው ነገር ማለት መሰጠት የሚለው ነገር በቃ ለእርሱ በእርሱ ማንነት ፊት ራስን ማቅረብ። በጣም አንዳንድ ጊዜ በጣም መስጠት የምንችለውን ነገር እንሰጥና የሆነ የምናስቀራት ነገር አለች አይደለ? እና ኤፍቢ ማየር የሚባል ሰው ምን ብሎ ተናገረ? አንዳንድ ጊዜ አለ መስጠት የምችለውን ሁሉ ውሰጥና አንድ ትንሽዬ ቁልፍ ሚስጥር ኪሴ ውስጥ አስቀምጣለሁኛል። እዚች ውስጥ እናስቀምጣታለን። አሁን ጌታ ተሰጥተናል፣ ተሰጥቼልሃለሁ ብለን የሚለውን ቋንቋ ልንናገር እንችላለን። ነገር ግን በጣም የኔና የእናንተን ህይወት የሚያጠፋብን የትኛው እንደሆነ ታውቃላችሁ? ያቺ ትንሿ ነገር ነች፣ ጥንጥየዋ ነገር። ወገኖቼ አሮጌው ሰውነታችንን ወይም ደግሞ አሮጌው ማንነታችንን አውልቀን እንድንጥል፣ በአይምሯችን መንፈስ እንድንታደስ፣ ይሄ በጣም ሆን ብለን የምናደርገው ነገር ነው። በጣም ኮንሽስ ሆነን ማለት ነው። ቅድም እንዳልኩት ይሄ ፓሲቭ ይሄ የተጎለተ የማይንቀሳቀስ ወደዛ ወደዚህ የማየው ሳይሆን ሆን ብሎ በቃ ስራዬ ብሎ ማለት ነው። አንዳንድ ጊዜ በጣም ሌቦች እንኳን እኮ በጣም እኮ ለመስረቅ እኮ በጣም አሪፍ አሪፍ እኮ ሜተድ አላቸው አይደለ? በጣም አጥንተው ምናምን ብለው በጣም ያንን አይነት ተግባር ለመተግበር እኔና እናንተ ለጽድቅና ጽድቅ ለሆነው ነገር ሆን ብለን በቃ ትኩረት ሰጥተን ማለት ነው። ይህ ብራዘር ምን ይጨቀጭቀኛል እንዳትሉኝ እንጂ በጣም ሆን ብለን ማድረግ አለብን። በቃ ሰኞ ለእኔና ለእናንተ ከእሁድ የተለየ መሆን የለበትም። መጽሐፉን ገልጠነው ስናነበው ያልተለወጠ ማንነቴን ስመለከት አይደል፣ በመስታወት ፊቱን እንደሚመለከት ሰው ያዕቆብ ምዕራፍ 1 ቁጥር 23 ራሳችንን ስናይ የምናያቸው ነገሮች አሉ። አሁን እዚህ ጠዋት በጣም ስንመጣ ምላችሁ እኔም አምሮብኛል፣ እናንተም አምሮባችኋል። ራሳችንን ሁለት ሶስቴ ነው አይደል ቼክ አድርገን የወጣ ነው ከቤት። በደንብ መልካችንን አይተን ልብሳችንን አይተን የቆሸሸ የተበላሸ ነገር አለ ወይ ብለን የክርስቶስ ቃል በሙላት ይኑርባችሁ ወገኖች። መለወጥ በቃሉ መጠለቅለቅን ይፈልጋል። እንግሊዝኛው ቃል ሳቹሬትድ ይለዋል አይደል? ይሄ መጥለቅለቅ በቃ በቃሉ በእኛ ህይወት ውስጥ ማለት ነው። እቃ ስናጥብ ብናጥብበት እንትን አለ አይደል? ይሄ እንትኑ ስፖንጁ ስፖንጁን ውሃው ስትነክሩት ይዞን አይደል የሚወጣው? በቃ ያንን አይነት ማንነት ያ እንዴት ይሆናል ብላችሁ ብትሉኝ፣ በግድ ራሳችንን በማስገደድ እስቲ በግድ በሉ እስቲ እንዴት ነው ያልኩትኝ? በግድ አይደለ? በግድ ራሳችንን በማስገደድ ምን በማድረግ ቃሉን በማንበብ። ምክንያቱም የሚመች ጊዜ የምንፈልግ ከሆነ በጣም የምነግራችሁ ነገር የሚመቸው ጊዜ መቼም አይመጣም። በጣም ማለት በጣም ከሚመቸው ጊዜ ይልቅ እኔና የእናንተን ጊዜ የሚሰርቅብን ነገር በጣም ማአት ስለሆነ ማለት ተንኮል የሌለበትን የቃሉን ወተት ተመኙ። በጣም አንዳንዴ ከዛ ከዚህ የምናገኛቸው ፋስት የሆኑ ነገሮች በጣም ሆዳችንን ያዝ ያደርጉናል አይደለ? ግን ቁም ነገሩ ግን እዛ ጋር አይደለም። በጣም ጤናማ በሆነ መልኩ የእግዚአብሔርን ቃል በማንበብ ይህንን እምላችሁ፣ እነ ጳውሎስ ይሄን መጽሐፍ ሲጻፍ ተቀባዮቹ ሰዎች ይሄንን መጽሐፍ ነበረ በቃ በስነ ስርዓት እየገለጡ የሚያነቡት። ይሄ መጽሐፍ እየተነበበላቸው ነው። ስለዚህ መንፈሳዊ ህይወት እንዲያስቡ የተፈለገ ይህንን መጽሐፍ በቁም ነገር ልባችን ሰጥተን እውነተኛ የሆነውን የአይምሮ መታደስ እንዲከሰት እንዲሆን የሚያደርገው ከዓለማዊ የሆነውን አስተሳሰብ ያንን ራሳችንን ስናገል፣ አትምሰሉ፣ በዓለም መልክ አትቀረጹ፣ አይምሮአችንን ሊያድስ የሚችለው ወይም ደግሞ እንድንለወጥ የሚያደርገንን ሕያው የሆነውን ቃሉን እንደ አዲስ በህይወታችን በማስተናገድ የመለወጥ ደግሞ ውጤት አለ። ሞተሩን ተመልክተናል። ሞተሩ የእግዚአብሔር ቃል ነው ብለናል። የለውጥ መንገዱ በአይምሮ መንፈስ መታደስ ነው ብለናል። ሶስተኛው ደግሞ የመለወጥ ውጤት አለ። የእግዚአብሔርን ፈቃድ እንድንኖር ያስችለናል። ስንለወጥ የእግዚአብሔርን ፈቃድ ነቢያቶች ጋር ምናምን ሄደን አንፈልግም። የሆነ ነቢይ መጥቶ እንዲነግረን እንደነዚህ አይነት ነገሮች ውስጥ አንገባ። ለውጥ በአይምሮአችን መታደስ የሚመጣ ነው። የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ። የተለወጠ አይምሮ የእግዚአብሔርን ፈቃድ ለመለየት አይቸገርም። የእግዚአብሔርን ፈቃድ ምንድን ነው ብለን ለማለት ምንም ብዙ ግራ መጋባት ውስጥም አንገባ። የእግዚአብሔር ፈቃድ እንቀደስ ዘንድ የእግዚአብሔር ፈቃድ ነው። እንድንድን የእግዚአብሔር ፈቃድ ነው። ከእግዚአብሔር ሐሳብ ጋር ተስማምተን እንድንኖር የሚያስችለንን ነገር ለማድረግ ያ የእግዚአብሔር ፈቃድ ነው። ጳውሎስ ሁሉ ነገር ተፈቅዶልኛል፣ ሁሉ ግን ምን አያደርገኝም አለ? አይጠቅመኝም አይደለ? ተፈቅዶለታል፣ ግን ሁሉ አይጠቅምም። ሁሉ ተፈቅዶልኛል፣ ምንም ነገር በእኔ ላይ ምን አያደርግም? አይሰለጥንም። እግዚአብሔር የሆነውን ነገር ለማድረግ የምንፈልግ ወገኖች ተፈቅዶልናል፣ ነገር ግን ሁሉም እንደማይጠቅመን እናውቃለን። ተፈቅዶልናል፣ ግን ምንም ነገር በእኛ ላይ አይሰለጥንም። ይኸውም የእግዚአብሔር ሰው ለመልካም ስራ ሁሉ ብቁ ሆኖ እንዲገኝ። እግዚአብሔር ቃል ሲለውጠንና ስንለወጥ እግዚአብሔርን በጎ ፈቃድ ማወቅ እንድንችል ብቻም አይደለም፣ እንድንበቃ በቃ ለሌሎች መትረፍ እንድንችል። የዕብራውያን መጽሐፍ ላይ ምዕራፍ 5 ቁጥር 12 ላይ ባልሳሳት ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ የሚል ቃል አለ አይደለ? ከጊዜ የተነሳ አስተማሪዎች ልትሆኑ የሚገባችሁ ብሎ ሲል በጣም ረጅም ጊዜ በጣም በእግዚአብሔር ቤት ውስጥ የነበሩ የኖሩ የተቀመጡ ሰዎች ናቸው። እነዚህን ሰዎች ግን ስቲል አሁንም ድረስ ምን ታደርጋላችሁ ይላቸዋል? ወተት። ከወተት ያለፈ ማንነት በጣም ያስፈልገናል። እኔና የእናንተ ለእግዚአብሔር መንግስት ያለን ድርሻ እግዚአብሔር ዋጋ በሰጠን መጠንና ልክ ለእግዚአብሔር መንግስት እንድንበቃ የሚያደርገን የእግዚአብሔር ቃል ነው። እንደው በቃ ማገልገል እንድንችል ምናምን የተለየ ነገር እንድናደርግ እንድንሆን አይደለም። በእግዚአብሔር ቃል አማካኝነት እኔና እናንተን እግዚአብሔር ህይወታችንን ሲነቃው ሲለውጠው ለእግዚአብሔር መንግስትና ስራ የበቃን ሆነን እንድንገኝ ያደርገን። በእግዚአብሔር ቃል አይምሯችንን በመታደስ የተለወጥን ስንሆን ብቃት ያለን ሰዎች ሆነን እንገኛለን። ያዕቆብ የምታደርጉ ሁኑ እንጂ ሰሚዎች ብቻ አትሁኑ ብሏል። ወገኖቼ ቃሉን በመታደስና አይምሯችን በመለወጥ የተገኘን ሰዎች ስንሆን የምናደርግን አድራጊዎች ነው። እግዚአብሔር ይቅር በሉ ሲለን ይቅር እንላለን። እግዚአብሔር ሌሎችን ደግሞ አፍቅሩ ብሎ ሲለን እናፈቅራለን። ወገኖቼ ይህንን የእግዚአብሔርን ቃል ሰምተን እንደዚሁ አንቀርም። እግዚአብሔር ቃል ህይወታችንን ይለውጣል። እግዚአብሔር ቃል ህይወታችንን ይቀይራል። በክርስቶስ በማመን ዳግም የተወለድን ሰዎች በእግዚአብሔር ቃል አማካኝነት እንለወጣለን። የዳንኤልን ታሪክ በጣም እናስታውሰው ታሪክ አለ። ዳንኤል ምዕራፍ 6 ላይ ዳንኤል በጣም ለቃሉ ያለውን ተግባራዊነት በጣም የምትፈትሹበት የምታዩበት ሰው ነው። ዳንኤል የገጠመው ነገር ምንድን ነው? እሱ አዩትና በጣም በዛን ዘመን የነበረው ንጉስ ስልጣን እና ማዕረግ ሊሰጠው ፈለገ እና ስልጣን ከሚሰጣቸው ሰዎች ከላቁ ሰዎች መካከል አንዱ ዳንኤል ሆኖ ተገኘ። እነዚህ ሰዎች ምክንያት ስላጡበት ዳንኤል ምዕራፍ 6 ቁጥር 5 ላይ ምን ብሎ ይናገራል? ከአምላኩ ሕግ ጋር በተያያዘ ጉዳይ ካልሆነ በቀር ይህንን ዳንኤልን የምንከስበት ምንም ሰበብ አናገኝም። ደስ አይልም? ሌሎች ሲመለከቱ ሲያዩን በእኔና በእናንተ ሕይወት ውስጥ የሚመለከቱት ለእግዚአብሔር ያለንን ታማኝነት፣ እግዚአብሔርን እንደምንፈራ። በቃ እነዚህ ሰዎች ያሉት ነገር ምንድን ነው? እሱ ከአምላኩ ሕግ በስተቀረ ምንም ነገር እንደማናገኝበት፣ የምንከስበት ምንም ሰበብ አናገኝም። ወገኖቼ እኛ ስንበስል ስናድግ የሚታይ ማንነት አለ። ሰዎች የሚመለከቱት ነገር አላቸው። ልውጠታችን ወይም ደግሞ መለወጣችን ወደ ታዛዥነት እንድንመራ ያደርገናል። ልውጠትን አግኝተን አለመታዘዝ አንችልም። ተለውጫለሁኝ ብዬ ላልታዘዝ አልችልም፣ ወይም ደግሞ ጌታ እንዲረዳኝ ጸልይልኝ ምናምን አንልም። የታደሰ አይምሮ በታዛዥነት የሚገለጥ ማንነት አለው። የቃሉን ውጤታማነት እግዚአብሔርን በነገር ሁሉ በሚያከብር ፍሬ የተሞላ ነው። መለወጥ ራስን ማሻሻል አይደለም። ራስን መሻሻል በራሱ ክፋት የለውም። መለወጥ ግን እንደ እግዚአብሔር ሐሳብና ዓላማ እንድንለወጥ ራሳችንን መፍቀድ፣ በቃ በሕይወታችን ውስጥ ያሉ ይሄ ጓዳ ጎድጓዳዎቻችንን ቅድም ያነበብነው ዕብራውያን ምዕራፍ 4 ላይ እንደሚናገር የውስጣችንን ጨለማ ሊገልጥ የሚችል ብቸኛ ብርሃን የእግዚአብሔር ቃል አለ። የልብን ስሜትና ሐሳብ ይመረምራል ብሎ ስለሚል በእኔና በእናንተው ሰዎች የማያዩት እግዚአብሔር የሚመለከተውን እንዲቀየር የሚያደርግ ብርሃን ማለት ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር ቃል ምን ብሎ ነው የሚለው? ሰዎች ጨለማን ስለወደዱ ብርሃንን ለማስተናገድ ፈቃደኞች አልሆኑም ይላል አይደለ? ምንን ስለወደዱ? ጨለማ። ከእግዚአብሔር ቃል የሆነ ነገራችንን የምንሸፍንና የምንከልል ከሆነ ያ ብርሃን እንዲበራብን አልፈለግንም ማለት ነው። ኃጢአትን የሚያፋፋው የኃጢአት ማፋፊያው ጨለማ ነው። ክፋት፣ እርኩሰት፣ ጥፋት፣ አመፅ፣ ያ ለብርሃን ያልተጋለጠ ማንነት። የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። በማን አማካኝነት? በመንፈሱ አማካኝነት። ይህንን ሀሳብ ሳጠና ይህንን ሰንጠረዥ አገኘሁኝና በጣም ጥሩ ይገልጠዋል። ይሄ ሰንጠረዥ ምንድን ነው የሚለው? የእግዚአብሔር ቃልና መንፈስ ቅዱስ በእኛ ልውጠት ሂደት ውስጥ እንዴት እንደሚሰሩ ማሳያ ነው። የእግዚአብሔር ቃል ምን ያደርጋል? እውነትን ይሰጠናል። መንፈስ ቅዱስ ምን ያደርጋል? እውነትን ያበራልናል። የእግዚአብሔር ቃል የእግዚአብሔርን ፈቃድ ይገልጥልናል። መንፈስ ቅዱስ የእግዚአብሔርን ፈቃድ እንድናደርግ ያስችለናል። ሮሜ 8:14 በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። ስለዚህ የእግዚአብሔር ቃል የተሳሳተ አመለካከታችንን ያርመናል። ቅድም ያነበብነው 2 ጢሞቴዎስ ምዕራፍ 3 ቁጥር 16 የእግዚአብሔር ቃል እስትንፋሰ መለኮት ያለው ነው ብሎ የሚለው እና ለመገሰጽ ልብንም ለማቅናት የእግዚአብሔር ሰው ለመልካም ስራ ሁሉ የተዘጋጀ እንዲሆን ብሎ የሚናገረው መንፈስ ቅዱስ ምን ያደርጋል? ልባችንን ይወቅሳል፣ ይመልሳል። እርሱ በመጣ ጊዜ ይወቅሳችኋል፣ ይመልሳችኋል ብሎ ስለሚል ማለት ነው። የእግዚአብሔር ቃል እውነትን ይሰጠናል። የእግዚአብሔር መንፈስ ደግሞ መተግበር የምንችልበትን ጥበብ ይሰጠናል። የእግዚአብሔር ቃልና የእግዚአብሔር መንፈስ አንድ ላይ ነው የሚሰሩት። ከእግዚአብሔር ቃል ውጭ የመንፈስ ቅዱስን ማስተናገድ አንችልም። ከመንፈስ ቅዱስ ውጭ የእግዚአብሔርን ቃል ማስተናገድ አንችልም። ሁለቱ አንድ ላይ ስለሆኑ ማለት ነው። አንዳንድ ጊዜ የመንፈስ ቅዱስ ኃይል 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 የሚባል ነገር እንሰማለን አይደለ? ያለ ቃሉ የእሱን ኃይል ማስተናገድ አንችልም። ቃሉ በሙላት በእኛ መኖር ሲችል መንፈስ ቅዱስ በእኛ ህይወት ውስጥ መስራት ይችላል። መንፈስ ቅዱስ በሙላት አለ ማለት ቃሉ በእኛ በሙላት አለ። ባለፈው ትምህርታችንን ስንጀምር ያልነው ነገር ኤፌሶን ምዕራፍ 4 ላይ ምንድን ነው? እሱ እነዚህን ስጦታዎች ሰጠ ብሎ የሚልበት ሀሳብ አለ። ሰጠ ካለ በኋላ አካሉን ለማነጽ ብሎ ይላል አይደል? አካሉን ለማነጽና ለመገንባት ሰጥቷል። ስለዚህ በጸጋ ስጦታ ውስጥ ስላገለገለን ብቻ በስለናል አያስብለንም የሚል ነገር አንስተናል። ሁለቱ ነገሮች አንድ ላይ የሚሄዱ ናቸው፣ ቃሉና መንፈሱ። ስለዚህ ወገኖቼ የዚህን ዓለም ማንነት እንዳንመስል ተከተለን እንዳንገኝ በሕያው ቃሉ አማካኝነት ልንለወጥ የሚያስችለንን እግዚአብሔር ቃሉን ስለሰጠን በዛ ቃል አማካኝነት እንድንለወጥ እንትጋ። ሕያው መስዋዕት ሆነን በእግዚአብሔር ፊት ራሳችንን እናቅርብ። እግዚአብሔርን ፈቃድ እንድንለይ ከእግዚአብሔር ሐሳብ ጋር እንድንስማማ እግዚአብሔር በወሰነልን ነገርና ሐሳብ ውስጥ እንድንገኝ። እግዚአብሔር ቃል የለውጥ ሞተር ነው። የለውጣችን መንገዱ ባይመሮ መታደስ ነው። የመለወጥ ውጤት የእግዚአብሔርን ፍቃድ እንድንኖር ያስችልናል። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ሁላችንንም እግዚአብሔር ይርዳ። እኔ ከእናንተ የተለየ ሰው አይደለሁኝ። እዚህ ጋር ቆሜ ስላወራው ያን ማንነት የለኝም። ነገር ግን ሁላችንም ይሄ ትጋት እንዲኖርብን እንዲታይብን ጌታ በእውነት ያስብን። አሜን።